እሺ አመሰግናለሁ። እንደምን አደራችሁ? እንደምን ዋላችሁ? ካሲም አሲምባዎች፣ እንግዲህ ዛሬ የሁለተኛው ቀናችን የቀድሞ አባላትን የማሰባሰብ ኮንፈረንስ ከዳላስ ቴክሳስ በቀጥታ እናስተላልፋላችኋለን። በትናንትናው ዕለት እንደተከታተልነው እንግዲህ ባቀረብናቸው መነጋገሪያ አጀንዳዎች በሁለት አጀንዳዎች ላይ ተነጋግረናል። በዛሬው ዕለት እንግዲህ የመጨረሻውን እና ዋነኛውን በተለይ ይሄንን ጉባኤ ለማካሄድ ለዋናው አስፈላጊነቱ ላይ በማተኮር የቀድሞ አባላትን ማሰባሰብ ለምን አስፈለገ፣ በዚህም ጉዳይ ላይ ከሀገሪቷ ተጨባጭ ሁኔታ አንጻር ኢፒአርፒ ምን ማድረግ አለበት፣ ምንስ ሚና መጫወት አለብን የሚለው ላይ በማተኮር ያው የቀድሞ አባላቶቻችን ወደ ድርጅቱ መቀላቀል እንድታተኩሩ ይበልጥ የምናደርገው ውይይት ላይ እንቀጥላለን። ከዛ በፊት ግን በትናንትናው ዕለት በኮኔክሽን ምክንያት ሳይተላለፍ እናንተም ሳታዳምጡት የቀረውን የመክፈቻ ንግግሩን አሁን አስተላልፍላችኋለሁ። ከዛ በቀጥታ ወደ አጀንዳው እንገባለን። አመሰግናለሁ።
ሀገሩና በመብቱ ወሳኝ ሚና የሚጫወትባት ኢትዮጵያን ለመመስረት ከህዝብ ጋር ተሰልፈው ብሶቱንና ጩኸቱን እያስተጋቡ ባደረጉት ተጋድሎ በተፈራረቁት አምባገነን ገዢዎች እስከ ወዲያኛው ለአሸቡ የኢህአፓ ልጆችና የህዝብ ወገኖች እናስታውሳቸው ዘንድ ከተቀመጥንበት በመነሳት የአንድ ደቂቃ የህሊና ጸሎት እንድናደርግ በአክብሮትና በትህትና እጠይቃለሁ። ጥሪ የተደረገላችሁና ጥሪውን አክብራችሁ የመጣችሁ በተለያየ የፓርቲ መዋቅር በተለያየ የወቅት የነበራችሁ ኢህአፓ የቀድሞ አባላት፣ የፓርቲው ከፍተኛ አመራር አካል አባላት፣ የኢህአፓ አባላትና ወዳጆች በመጀመሪያ ለዚህ ጥሪ ምላሽ በመስጠት ጊዜያችሁንና ገንዘባችሁን ሰውታችሁ እዚህ መድረክ ላይ በመገናኘታችን በራሴና የቀድሞ የኢህአፓ አባላትን አሰባሳቢ ግብረ ኃይል ስም ምስጋናዬን ላቀርብ እወዳለሁ። ኢህአፓ ራሱን በይፋ አውጆ ለሀገራችንና ለህዝባችን አንድነትና ነጻነት መንቀሳቀስ ከጀመረበት ከነሐሴ 1964 ዓ.ም ጀምሮ በፓርቲውና በተለያዩ የፓርቲው መዋቅሮች በመታቀፍ ከአጼው አገዛዝ ጀምሮ በፋሽስታዊ ደርግ ተደግሞ በወንበዴው ወያኔ እያሰለሰ ባለው የግፍ አገዛዝ ትግላችሁንና አርማችሁን ከኢህአፓ ጋር አድርጋችሁ የተፋለማችሁና ዛሬ ከሞቱት ወንድምና እህቶቻችን በላይ ቆመን እዚህ የተገኘን የኢህአፓ የቀድሞ አባላትና አባላት የተጣለብን የታሪክ አደራና ቃል ኪዳን ሁሌም ያሳስበናል። ለሀገርና ለህዝብ የገባነው ቃል ኪዳን በያለንበት እንቅልፍ ይነሳናል። የትግል አጋሮቻችን የነበሩት ዛሬ በህይወት ከኛ ዘንድ የሌሉት ስለ ህዝባችንና ኢህአፓ ማቸነፍ ተናዘውልናል። የኢትዮጵያ ህዝብ ያቸንፋል፣ ኢህአፓ ያቸንፋል ብለው ኢህአፓ የመጨረሻ ልሳናቸውን አሰምተው ሰንደቅ ዓላማችንን ግፍ ከፍ አድርገው የኢህአፓን የትግል አርማ አስረክበውናል። ትላንትም ዛሬም ነገም የሚያሳስበን የሚያነጋግረን ኢህአፓ የሚታየን ንዛዜያቸውን ዘንግተን ቃል ኪዳናችንን ረስተን ማድረግ የሚገባንን ባለማድረጋችን፣ ማየት የሚገባንን ባለማየታችን፣ መስማት ያለብንን ባለመስማታችን፣ መናገር የሚገባንን ባለመናገራችን፣ የእሳትን የድህነት የልጅነት የሽሮ ቤታችንን የረሳን ራሳችንን የወደድን ዛሬም ያለም ዓለም የጣመን የጉዳችንን ጀብነን ያለን እናት አገራችሁ ህዝባችሁ በእያቅጣጫው በጠላት እየተደበደበ ያለው ቤታችሁ ኑልን ይሏችኋል። የቤቱ ምሰሶና ዋልታ ናቸውና ውድ የቀድሞ የያፓ አባላት ሆይ በአትላንታ በዋሽንግተን ዲሲና በሎስ አንጀለስ ካለፉት 3 አመት ጀምሮ እንደተከናወነው ሁሉ በዛሬው በዳላስ እየተካሄደ ያለው ጥሪና ስብስብ በቀጣይነት መጓዝ እንዳለበት ኢያፓ ያምናል ይቀጥላልም። ኢትዮጵያ ሀገራችን ያለችበትን ሁኔታ ወቅታዊ ሁኔታ የህዝቡን የዘመናት ስቃይና ጭቆና ግልጽነቱ አስረጂ አስፈልገው የወያኔ መርዘኛ ፖሊሲና የቅድ ኢትዮጵያ እቅድ ኢትዮጵያ የምትባል ሀገር እስከወዲያኛው እንዳትኖር ህዝቧ እንደተሰደደ እየተከፋፈለ እየተገዳደለ እንዲኖር በዘር በሃይማኖት በጎሳ በክልል በመከፋፈል ተተኪው ትውልድ ኢትዮጵያዊነቱን እንዲዘነጋ እየጣለ ያለው የ16 አመት ወያኔ የመብታችን መሰረት ዛሬ ሊተገበር የወያኔ የመጨረሻው ደረጃ ተግባራዊነቱ እየጎላ በመጣበት ሁኔታ ይህንን አስከፊ አደጋ እያየ አየየ ተብሎ የማይመለስ ጣጣ ለመግታትና ብሎም ከህዝብ ጋር ባሸናፊነት ለመወጣት ኢያፓ በትግሉ አውድማ የራሱን ሚና መጫወቱ ለሚያበረክተው አስተዋጽኦ በረከት ቀላል አይደለምና ለዚህም ነው አመት ኃይላችን ሁሌም የኢትዮጵያ ህዝብና የቀድሞ አባላቱ ነንና የማያለሰልስ የመሰባሰብ ጥረት የሚደረገው። ኢያፓ ባለፉት 35 አመታት የተነሳበትን አላማና ጽናቱን ጠብቆ ዛሬ አለንበት ላይ ቢደርስም ካካበተው የትግል እድሜ አንጻር ገና ብዙ ይቀረዋል። ኢያፓ በከተማው ቀይ ሽብር በሜዳው በደርግና ወያኔ ሻቢያ ተደጋጋሚ ጥቃት በኋላ ከደረሰበት ጉዳት ለማገገም ጥረት ቢደረግም አሁንም ግርሻ እየሆነ ይደቁሰዋልና በዳዴ ላይ ያለ ድርጅት ነው ቢባል ገበናን አለመደበቅ እንጂ ማንኳሰስ አይደለም። የኢትዮጵያ ህዝብ በመራር ትግል ውስጥ ከወያኔ ጋር እየተናነቀ ባለበት ሁኔታ የግንቦት 97 ማዕበል የፈጠረውን ነባራዊ ሁኔታ ተጠቅሞ መሪ ያጣውን የህዝብ ትግል ብቅ ብሎ ለማራመድ አለመሞከር የጥንካሬ ምልክት አይደለምና ነው ገና ብዙ ይቀረዋል የምንለው። እግር መራመድ አለበት፣ ባለህበት ሂድ ማብቃት አለበት። የኢያፓ የህቡ እንቅስቃሴ በጥንቃቄ መጓዝ እንዳለበት ብናምንም ባንክር ውስጥ መቀመጥ መሆን የለበትም። ፓርቲውም እኛ የጋን መብራትነታችንን አብቅቶ እንጠራራ ስንባባል ኢያፓነትን ከመውደድ ባሻገር ለትግሉ ያለንን ተመክሮ ልናስተምር ለልጆቻችን እውነቱን አስረግጠን አስጨብጠን ሀገርና ድርጅትን ተረካቢነታቸውን ልንተገብር አብረን መጓዝ ግድ ይላል ይኖርብናል። ከላይ እንደተጠቀስኩት ኢያፓን ዛሬ ላለንበት ሁኔታ ላደረሱ አንጋፋ አባላት ምስጋና ይግባቸውና የድርጅት መኖር ጠንክሮ መቀጠል ለዘላቂ የሀገራችን ራዕይ ስኬታማነትን የተፈጥሮ ህግ ነውና የአዲስ ትውልድ የትኩስ ኃይል ተተኪነት አጠያቂ ሊሆን አይገባም። ኢያፓ እንደ ትላንቱ ዛሬም ነገም እንዲኖር ኢያፓ ቤተ ህዝብነቱን እንዲያጎለብት ከተፈለገ እኛ ነባርና የቀድሞ አባላት እስትንፋሳችን ሲያበቃ ድርጅቱ ሲከስም ሊዳፈን ፍላጎታችን ፈቃዳችንም አይደለምና እኛ ተሰባስበን ወጣቶችን፣ ሴቶችን፣ እህቶቻችን፣ ታዳጊ ህፃናትን እንኮትኩት። በታሪክና ህዝብ እንዳንጠየቅ ዛሬውኑ መነሳሳት መስራት ይኖርብናል። የቀድሞ አባላት እንሰባሰብ ብሎ ፓርቲያችን ጥሪ ሲያቀርብ ለሐላፊነት፣ ለግዳጅ፣ ለስራ፣ ለትግል እንሰማራ ነው። ይህ ሲሆን ነው ትግሉም በሐላፊነት ለመወጣት መሪ ያጣውን የህዝብ ትግል እልባት ለመስጠት ጠንክረን ዳብረን ስንገኝ ነውና የቀድሞ አባላቱ አስተዋጽኦ ቀላል ግምት የሚሰጠው አይደለም። ውድ የቀድሞ አባላት፣ የኢያፓ አባላት ሆይ በሀገራችን የፖለቲካ ትግል በተለይ የተለያየ የፖለቲካ ፕሮግራም ይዘው ትግላቸውን በኢትዮጵያ ልዑላዊነት ጥላ ስር ባደረጉ የፖለቲካ ድርጅቶችና የተለያዩ የሲቪክ ማህበራት የሃፓ የቀድሞ አባላት ከፍተኛውን ሚና እየተጫወቱ ይስተዋወላሉ። በግል በህይወትም ቢሆን በተለያየ ትምህርት መስክ ስኬታማ ውጤት ያስመዘገቡ በሀገር ቤትም በተለያዩ መንግስታዊና የግል ድርጅት መዋቅር ውስጥ አንቱ ተብለው ውጤታማ ስራ በያዙት በማህበራዊ ህይወትም ቢሆን በየአካባቢያቸው ህዝባችንን አክብረውና ተከብረው በሐዘኑ በደስታው በከፍተኛውን ሚና የሚጫወቱ አርአያነታቸው አሁንም እሱኮ እሷኮ ኢህአፓ ነው ነጭ ያሰኙ ምግባረ ጥሩ እሰየው የተባሉ አሁንም የፓርቲው በህዝቡ ውስጥ አወንታዊ ስሜትን እንደያዘ እንዲኖር ያደረጉ የቀድሞ አባላቱ በድርጅቱ ውስጥ አባል ባይሆኑም ባሳለፉት ህይወታቸውና ከድርጅቱ ባካበቱት ተመክሮ በጥሩ መልኩ ተጠቅመውበታል እየተጠቀሙበትም ይገኛል። ይህ ኃይል ስለ ሀገሩና ህዝቡ አሳቢ ነው። ሀገሩን ይወዳል፣ ህዝቡን ይወዳል። ይህንን የሀገርና የህዝብ ፍቅር ደግሞ ጥንትም አሰራሩን አካሄዱን አላማውን ስነ ስርዓቱን ሌላውንም ለምናውቀው ቤታችን ገብተን ብንመረምረው ብናጤነው ጠቃሚ ዘርፈ ብዙ ነውና ጥሪውን በቀና መንፈስ ስኬታማ አድርገን ዛሬ እኛ በተጠሪነት እንደተገኘን ነገ ሌሎችን ለመጥራት አርአያ እንድንሆን እንምከርበት እንወያይበት። ውድ የቀድሞ የኢህአፓ አባላት ሆይ ይህ ትግል ጥሪ ሲደረግልን እያንዳንዳችን ለምን ከፓርቲው ተለየን ራቅን ብለን ስንጠይቅ የተለያየ መልስ የተለያየ አመለካከት ሊንጸባረቅ ይችላል። ወደ ዝርዝር ጉዳዩ ባልገባም ሁለት ጉዳዮችን ልዳስስ ወዳለሁ። አንደኛው ኢህአፓ በ35 ዓመት የትግል ታሪኩ በከተማው የቀይ ሽብር ጥቃት ከዚያም በተደጋጋሚ በገጠሩና በሜዳው በተደረገበት የማጥቃት ዘመቻ ቢዳከምም የራሱ ስህተቶችና ድክመቶች አስተዋጽኦ ቀላል አልነበረም። በተለያዩ ጊዜያት በገጠሙና መውሰድ በነበረባቸው የእርምት እርምጃዎች ፈጣን መልስ አለማግኘት፣ የትግሉን ሂደት ቆም ብሎ ለመገምገም አለመወከር፣ ሌላም ስህተቶች ከደረሰበት ተደጋጋሚ ጥቃት በተጨማሪ ያበረከቱት ድርሻ የጎላ ነበር። እነኚህን በየጊዜው የተደረጉ ስህተቶች አውቀን ተረድተን አምነን ነው ዳግም የፓርቲውን የምንቀላቀለው። ስህተቶች ድክመቶች ለተቀበላቸው ሁሌም አስተማሪ ናቸውና ከዚህም ተመክሮ በመነሳት ነው ጥንካሬ ሊጎለብት የሚችለው። ፓርቲው ላመነባቸው ስህተቶች በተደጋጋሚ ምላሽ ቢሰጥም አንዴ መልሻለሁ በሚል ከመቅጣት ይልቅ ሁሌም ለማስረዳት፣ ለማስተማር፣ ለመመለስ ትዕግስቱ ሲኖር ነው ነገም ሌሎችን ልንጠራ የምንችለው። በጠላቶቻችን የተዛባ የፈጠራ ወሬ ስለ ኢህአፓ ግራ የተጋባ ያለውን አዲስን ትውልድ አላማችንና ራዕያችን ከነበረው ስህተት ደካማ ጎናችን ጋር አጣጥመን ስናቀርብ ነው የሚደመጠው የሚነበበው። ለዚህም ይህ መድረክ ነጻ በሆነ መንፈስ ውይይቶች ተካሂደው ተፋይተው እንዲሄዱና ለገንቢነት ለጥንካሬነት ለሚፈልቁ አስተያየቶችን ሐሳቦችን በማስተጋባት በጋራ ለመስራት በጋራ እንመክር ዘንድ አስፈላጊነቱ ሊሰመርበት ይገባል። በሁለተኛ ደረጃ ፓርቲው በአሁኑ ጊዜ የቀድሞ አባላቱን እንደበፊቱ ሲያሰባስብ ምን ይዞ ነው? ዝግጁ ነው ወይ? ወዘተ ሊነሱ የሚችሉ ጉዳዮች ይኖራሉ። በትግል ያለ ድርጅት ያውም ደግሞ አሁንም በያቅጣጫው በሀገር ቤትም ለውጭም ጥቃትና ስም ማጥፋት ሳይለዩት እየተጓዘ ባለበት ሁኔታ ጥንካሬ ማጣቱ የተለያየ ምክንያት ሊሰጥበት ይችላል። ሆኖም ቤታችን እህቶቻችን የተነሳንባትና የቆምንበት ዓላማ እስከተማመንን ድረስ በትግሉ የተሰዉትን ወንድምና እህቶቻችንን አደራ ለመወጣት መነሳሳት አለብን። ኢህአፓን እናድርግ እስካለን ድረስ ወደ ፓርቲው ቤት ለምቦሳ ብለን ስንገባ ላይጨሱ እየጨስን ያለኝ ይመስላለሁ የምትለዋን ዝማሬ ያሰብን መሆን ይኖርበታል። አሁንም አብረን እንስራ፣ አብረን እናጠናክረው። ገና ብዙ ስራ ይጠብቀናል። ቤታችን ኖሯት እንድትጨስ ኖሯት እንድትሞት እኛው ለኛ ማገዶ እንሆናት። ውድ የቀድሞ አባላት፣ ይህ የቀድሞ የአባላት የስብስብ መድረክ የተሳካ እንዲሆን እየተመኘው ውይይቱ ሐሳብ ልውውጡ ፍጭቱ ሁሉ ለቀና መግባርና ስኬታማ ውጤት ያስመዘግብ ዘንድ ሁላችንም ጥረታችንን እንድናበረክት ጠይቃለሁ። ዋናው ግባችንንና ትኩረታችንን ዛሬ እዚህ የተገኛችሁ የቀድሞ አባላትና በተለያየ ምክንያት ለመገኘት ያልቻላችሁትም ጨምሮ ሙሉ በሙሉ ፓርቲውን ተቀላቀላችሁ ለሀገራችሁና ለህዝባችሁ የገባነውን ቃል ኪዳን በጋራ እየተመካከረን እንደ ጥንቱ መራራውን ትግል በመፈቃቀር እንግፋው እንያዘው ዘንድ ያሉትን ችግሮች ድክመቶች ሁሉ ከግንዛቤ በማስገባት ፓርቲውን ተቀላቀሉ ዘንድ ትኩረት እንደምትሰጡት ባለሙሉ ተስፋ ነን። በተለያየ ምክንያት የፓርቲውን ባባልነት ተቀላቅሎ መቀጠሉ አዳጋች አመቺ ለማይሆንላችሁና ነገር ግን በተቻላችሁ አቅም በገንዘብ በቁሳቁስ ወደፊት በጽሁፍ ወዘተርፈ ድርጅቱን ለመርዳት ፍላጎታችሁ የሆነም የኛው ናችሁና እሰየው የሚያሰኝ ነው። ሌላው ጥሩ ጎኑ ከላይ የተጠቀሱትን ሁለት ሁኔታዎች ማሟላት ባንፈልግ ደግሞ ማለትም ፓርቲውን ለመቀላቀል ፍላጎት የሌለን ከውጭም ሆኖ ፓርቲውን ለመርዳት ፍላጎት የሌለን የቀድሞ አባላት ካለንም ብቻል ከራሳችን ጀምረን በፓርቲው ላይ የሚደረገውን የስም ማጥፋት ዘመቻ ከማድረግ ለመቆጠብ ሌሎች የሚያደርጉትን በመከላከል እገዛ ብናደርግ ለፓርቲው ትልቅ ጠቀሜታ አለው ብዬ አስባለሁ። ፓርቲውን ለህዝብና ለአባላቱ እንተው። በመጨረሻም ይህ የቀድሞ አባላት ጉባኤ ከዝግጅቱ ጀምሮ ለስኬታማነቱ በተለያየ መልኩ ለተባበሩን ሁሉ ከፍተኛ ምስጋናዬን አቀርባለሁ። በተለይ የኢትዮ አሲምባ ፓልቶ ክፍል ጉባኤው በተሳካ መንገድ እንዲከናወን በአዘጋጅ ኮሚቴው ውስጥ በጋራ ከመስራት አንስቶ በአሲምባሩን ጉዳዩ ትኩረት ተሰጥቶት ለውይይት እንዲቀርብ ከመደረጉ ጀምሮ በተለያየ ቅስቀሳ እገዛ በማድረጋቸውና ከፍተኛ ምስጋና በራሴና በግብረ ኃይሉ ስም ላቀርብ እወዳለሁ። በዛሬው ምለት ይህንን ስብሰባ እዚህ ሊገኙ ላልቻሉ የቀድሞ የኢህአፓ አባላትና ወዳጆች በያሉበት ይከታተሉ ዘንድ በቀጥታ እንዲተላለፍ እያደረጋችሁ ላለው እገዛ ምስጋናዬን ከፍተኛ ነው። የደብተራው ድህረ ገጽ ግሩፕ ለዚህ ስብሰባ ስኬታማነት ያደረጋችሁ ትብብር ልመሰገን ይገባዋልና አሁንም ወደፊትም ትብብራችሁ አይለየን እያልኩኝ ስራችሁን እናደንቃለን። የቀድሞ የኢህአፓ አባላት ጉባኤን በማስተዋወቅ ካላችሁ የተጣበበ የአየር ጊዜ በመቆጠብ ትብብር ላደረገልን የህብረት ሬዲዮ በጣሙን እናመሰግናለን። ለዝግጅቱ ስኬታማነት ውይይት በግብረ ኃይሉ በቀረቡ የመነጋገሪያ አጀንዳዎች ላይ ጥናታዊ ጽሑፍና ማብራሪያ ለመስጠት ፈቃደኛ በመሆን ዝግጅታችሁ አጠናቃችሁ ተራችሁን ለምትጠባበቁ ወገኖቻችን ሁሉ ለትብብራችሁ ያለን ምስጋና ይታወቅልን። አመሰግናለሁ።
እንደምን አደራችሁ እዚህ ያላችሁ ወንድሞቻችን፣ እንደዚሁም ባሲባ ፓትሮክ ላይ የምትገኙ የአሲባ ፓትሮክ የተዘጋውን አፋችንን የተያሰረውን እጃችንን ከፍታችሁ እንድንጽፍ እንድንናገር እድል ስለሰጣችሁን ጠንክራችሁን በዚህ በኩል ስለምትሰሩ ይህንን ጥንካሬያችሁን እንድትቀጥሉበት እንድትጎብዙ እያሳስብን በተጨማሪም ለአሁኑ ለሚደረገው ውይይት እንድትተባበሩና አንዳንድ ችግሮች ቢመጡም እነሱኑ እንዳላያችሁ አይታችሁ እንድታልፉ ማለትም ችግሮቹ ቴክኒካል ለምሳሌ ቢቋረጥ እንደዚህ ቢል ነው። እና ጸዳለ ነኝ የዛሬው ሊቀመንበር። እንደምን አደራችሁ እንደገና። እዚህም ያላችሁት ሁሉ እንደምን አደራችሁ እንደገና። አሁን ዝግጅታችንን እንቀጥላለን። የመጀመሪያው ተናጋሪያችን ዶክተር ሰይድ ናቸው። በወቅቱ የኢትዮጵያ ሁኔታ ያገረዳድ ኃይሎች ሚና በሚለው ላይ ንግግራቸውን ይቀጥላሉ። ዶክተር ሰይድ አሁን ማይክሮፎኑን ለዶክተር ሰይድ አስተላልፋለሁ።
ሰላም። በመጀመሪያ ስለጋበዛችሁኝ ይሄን ድል ስለሰጣችሁኝ አመሰግናለሁ። በሁለተኛ ደግሞ ይቅርታ ጠይቃለሁ። ይቅርታ መጠይቅባችሁ አንዱ ለሶስት ነገሮች ምንናቸው? አንዳንድ ጊዜ በአማርኛው ስናገር የደሴ ቋንቋ ይሁን ለቋንቋ ስላለበት አልገባችሁ ስላለ ካለ ማካቢያችሁ አንዱ ሰዎች እንዲተረጉምላችሁ አርጉ ጠይቁ። በዚሁ ተከትሎ ደግሞ እኔ ከንታኪ ነው የምኖረው። አንድ ሀበሻ ብቻ ነው ያለው። እሱንም አማርኛ ነበር የሚያወራኝ፣ ወደ እንግሊዝኛው ተቀይሮ ሁለታችንም የከንታኪ ፈረስ ገላቢ ነው፣ የፈረስ ቋንቋ ነው የምናገረው እዛ። እና በነገራችን ላይ ለምሳሌ ስጣችሁ እና የዚህ ቋንቋ ችግር እንዳለብኝ እንገራችሁ እና ቴክሳስ እንደነበርኩ ግራጁዌት ተማሪ እንደነበርኩኝ ብዙ ኢትዮጵያውያን ጋር ትምህርት ቤት ባሉ ተማሪዎች ጋር የምንወያይ ነበር። 91 በተለይ 91 90 92 ላይ እና አብዛኞቹ ደግሞ ከእንደናንተ እኔ ሚዳል ነበርኩም ከሜዳ ያመጡ ስለነበሩ አንዳንዶቹም በቀጥታ ከኢትዮጵያ ያመጡ ነበሩ እና በኢትዮጵያ ጉዳይ ላይ በጣም አስጨንቆን ስለነበር ሁላችንም እንጨቃጨቅ ነበር እና ከዚህ ከመጨቃጨቅ የተነሳ እኔ ብቻ በቃ የሀብታ ምን ሰራችሁ እና ምን ነው የምነካችሁ ብዬ ግጥር ያልኩ ብቻ የምከራከር እኔ ብቻ ነበርኩ። ሌሎቹ አንዳንዶቹ በሃይማኖት ኮሚኒዝም ያመጣ ብንላሉ፣ አንዳንዶቹ ደግሞ ከአሁን በኋላ የብሔረ ተሰብ ጥያቄ በመንዳን መንዳት አለበት ላሉ፣ ከአሁን በኋላ ደግሞ ቲፒኤልኤፍን ያመጣችሁ በእናንተ ናችሁ ሲሉ ስከራከራቸው ስለነበር አንዳንድ ጊዜም እንደው ማታ ስንከራከር መጭሞ ነው ይሉ ነበር እና ቲሸርት ማለ የጉብኝታ በነገራችን ላይ እና ከዛ በኋላ ግን ወደ ተንታኪ ሆንኩ። እነሱም አንዳንዶቹ ወደ ተክሳስ መጡና ባለፈው ጊዜ አንድ ሁለት ዓመት ሶስት ዓመት በፊት ሂውስተን ይሄ ኳስ ጨዋታ ጊዜ ነበር ታስታውስ እንደሆነ። እዛ ስሄድ በአራት አምስቱን አገኘኋቸው። አንድ አራት አምስቱ እዛ ይኖራል እና ከዛ ከተገናኘንና ሀሳባቸው ተለዋውጦ የኔንም ምን መከራከሩ ሁለቱን መሆኑን ተገንዝቦ አብዛኞቹ በሀሳብ ተለውጠው አገኘኋቸው። ግን በነገራችን ላይ ግን አሁን በፊት አማርኛው ጠፍቶ ስለነበረ በሚቀጥለው ቀን ሰይር ፈረንጅ ይላሉ። ምንድን ነው ሰይር ፈረንጅ የሚሉ ብዬ በመኪና መስተዋል ፊቼን ባይ እኔ ጥቁር ሰው ነኝ እንዴት ፈረንጅ ያደርገኝ ነው ሲነግሩ ለካ እኔ ቋንቋው ጠፍቶኝ በእንግሊዝኛ ነው የማወራቸው። እና አንዳንድ ጊዜ እንግሊዝኛ ስለመቀላቀል ይቅርታ አድርጉልኝ ማለቴ ነው። እኔ የማናገራቸው ይሁ ሌላው ደግሞ በመጨረ ከማቀርባቸው ነገሮች የሚጣፍጡት እንደም ከረሚላ ያለ በመጨረሻ ላይ ነው የሚጣፍጠው። ስለዚህ ታገሱ ለማለት ፈልጌ ነው። የሚጣፍጠው ከመጨረሻ ላይ ስለሆነ ትንሽ ታገሱ እላለሁ። በሶስት መራት ብር ደረጃ ነው የማቀርበው ነገሩ እና አቀራረቡ ደግሞ አንድ ቅርታ ጠይቃችሁ ምንድን ነው እኔ ስታውን ደግሞ በተለይ በኢትዮጵያ ህዝብ ላይ ያለው ነገር ሁኔታ እያለ ለ15 ለ20 ዓመት እያለ የኢትዮጵያ ውድ ልጆች እንደ ምን ነካቸው የሚል አእምሮ ስታውን ስላለብኝ አቀራረቡ ለየት ያለ ነው እና እንደ ጥያቄ የመረመው ስለሆነ ቶን ኦፍ ፕሬዘንቴሽን የተለየ ነው እና ይቅርታ ጠይቃለሁ በሱ ላይ እንደ ልመናም የገረመኝም ነገር ስለሆነ በዚህ ነው አቀራረብና ይቅርታ ላለሁ። እና ለመጀመሪያ የማቀርብላችሁ የኢትዮጵያ ሁኔታዎች ባጭሩ አሃዞች ነው የማቀርብላችሁ ባጭሩ። አንደኛ የኢትዮጵያ ህዝብ ብዛት አሁን እንደተገለጸው 82 ተኩል ሚሊዮን እና እኔ በጠቅ ጊዜ ቅም ጊዜ ኢትዮጵያም ነበርኩ እንደምታ ህዝብ ብዛት አለ ጥሩ ብዛት እና ህዝቡ ደግሞ መብዛቱ ሳይሆን በ93 በዙና ሚኒስትሮች ያለ ኢትዮጵያ ስወጣ ስገባ የማየው ትንንሽ ልጆችና ሽማግሌዎች ነበር። ምክንያቱም ግማሽ ያለው የምንድነው በግማሽ ማታ እድሜ ያለው ሰው አልቋል። ያለቀው አንድኛው ጦርናትና መሳደብ ነው። ሌላው ደግሞ ኤድስ ነው። ኤድስ ኤችአይቪ ኤድስ ጨርሶት ነበር። እያስ ሄድ እንደገለናቸው እነዚህ ከሞቶ ተደረገላቸው። እሱማ በትልቅ ቦታ መሽታ ሞቶ እሱማ ቲቪ ቤት ሞቶ እንደምታገው ቲቪ ሚኒት ለምን እየተባለ አልቋል። ሁሉም ታዲያ ምን ያደርግ ስለይ እንደምንም ችግር ምንም ስለላለ ተወጥቷል። ይሄንስ በመጨረሻ ግን ሲሰሩ ግን አንዳንድ ተቆማራ አብዛኛው ያሉት ልጅ ነው። እንዴት ታጭን ልጆች መጣሃል ሰው ሊቆጠረም ሰው የለም እንደራችን ያዩት ማታ ሲሆን ደግሞ አዲስ አበባ መንገዱ ተጠለቀለቀለ። አብዛኛው ወጣት ደሃ ለማን ሽማግሌዎችን ወር አልጠው ወር ወደ በጨረው ያሱ ወጣት ብቻ ነው እና የህዝቡ አብዛኛው በዛ የሚባለው ምርት ሊያመርት የማይችል ህዝብ ብቻ ነው። ያለ ወይለቱ ምን ልግራችሁ ይሃለ ለህዝብ ብዛት ያስጨንቅ ነው። ደሞ ህዝብ ብዛት ደሞ ሁለት በመቶ ሶስት በመቶ ነው በየአመቱ ያለው እና በጣም ነው ይሄ ሁሉ አንድ ነው ከፍ ከሚባል ህዝብ ብዛት ማዕከል ነው በየአመቱ እና በአንድ 15 አመት በኋላ ከመቶ ሚሊዮን በላይ እንደሚሆን ማለት ነው። ሁለተኛ ደግሞ የእያንዳንዱ ሰው አመታዊ ገቢ አመታዊ ገቢ ከመቶ ዶላር እስከ መቶ 20 ዶላር ብቻ ነው። በጣም ጠቃላ መቶ ዶላር ብቻ ነው። እና ይሄ ደግሞ ሁልጊዜም ለስንት አመት ዴኬድስ በአስሮች የሚቆጠሩ አመት እንደ እንዳለ ያለ ነው። በዚህ ላይ ደግሞ የሚበላ የሚጠፋበት ሁኔታ ነው። ሶስተኛ የአመታዊ ዋጋ መናር ኢንፍሌሽን የሚባለው በእንግሊዝኛ በ1906 የነበረው 13% 13% ኢንፍሌሽን በመዛ ለጭማሪ ማለት የሚባለው የሚጠጣው ነው። ሰው ሁሉ አሁን በተለወስና እናጋቸው ሰዎች የሚሆ መናር አለ ለሚል እና ይሄ በጣም የሚዘገንን ለምሳሌ የጤፍ ዋጋ እስከ 600 ብር ነው። የበጎ ዋጋ በቅርብ ጊዜ እንደምንገ ሲጠይቃቸው እስከ 600 ብር ይደርሳል አንዳንድ ብሏል። በአመት ያው እንደሰ ነው እንግዲህ ከአዲስ አበባ ለምታል በአመት መቶ ብር በአንድ ሺህ ብር የሚሆነ ገቢ ከሆነ ገን ብቻ አንድ 600 ከሆነ ምን ተረፈው? ምን ከምን ተረፈው? የአንድ በዚህ ላይ ደግሞ የአንድ ተራ ሰራተኛ ደመወዝ ከ200-300 ብር አይደለም። በአራተኛ የሰብአዊ እድገት ደረጃ ከሌሎች ሀገሮች ጋር ሲወዳደር ሂውመን ዴቨሎፕመንት ኢንዴክስ የሚባለው ነው። እንግዲህ በኋላ መጠን በተገኙ ጉዳይ ላይ ከመቶ 77 ሀገሮች 170ኛ ነች ኢትዮጵያ። ሰባት ሀገሮች ብቻ ነው በድህነት የሚቀድመዋል በዚህ ማለት ነው። እና በጣም ድሃ ሀገር ነች። አምስተኛ የአማካይ የሰው ልጅ ሁሉ እስከ 47 አመት የበለጠ ነው ያለው። አሁን እንግዲህ እሱም አንዳንዶቹ እንደሚሉት ከሆነ አብዛኞቹ ኢትዮጵያ ጨምሮ ወደ 40 ይርዳል ነው የሚሉት። እስከ አንዳንዶቹ እስከ 38 ያለ ደርሷል ነው የሚሉት። አቨሬጅ አፍሪካን ላይፍ ኤክስፔክታንሲ አፍሪካ ማለት ነው። እንግዲህ ነው የሰው ልጅ አማካይ ሊኖር የሚችልበት አማካይ እስከ 38 ያለ ደርሷል ይባላል። ኢትዮጵያ ሆኖ በሀዛ ያየሁት 47.8 ነው። እሱም ሁኔታ አሁን እንደዚህ ነው ትልቅ ነው የሚል ማለት ነው። በነገራችን ላይ በሌላ ደግሞ ስድስተኛ በአንደኛና በሁለተኛ ደረጃ ትምህርት ቤት ይገቡ መግባት ከሚገባቸው ማለት ነው በነሱ ጊዜ ኤጅ ግሩፕ መግባት ከሚገባቸው ወጣቶች በአንደኛና በሁለተኛ ክፍል ትምህርት ሊገቡ የሚችሉ 36-34% ነው። ይህም ደግሞ ክፍል የሚደጋግሙትን የጨመረ ነው። አንዳንዶቹ ደግሞ እዚህ ያለው መረጃ እንደሚያመለክተው በአንዳንድ በኩል በተለይ በሰከንደሪ ስኩል በኩል በጣም 14% ምናምን ነው የሚያሳየው። መጠ ከበለናቸው ያሳያቸዋል ትብላለ እና በቁጥር አንዳንድ ጊዜ ደግሞ ትንሽ እንደሆነ ነግራቸዋለሁ። ሰባተኛ የሙስና ደረጃ ማለት ኮረፕሽን ፐርሰፕሽን ኢንዴክስ የሚባለው በእንግሊዝኛ ሙስና። በሙስና በኩል ኢትዮጵያ ከመቶ 63 ሀገሮች መካከል 130ኛ ነች። በጣም ሙስና የበዛባት ሀገር እንደሆነች ይታያል። ለዚህም ያህል እነመለዘናዊ ባላቸው አነጋገር መጣል የሚጠፍጠው ምላሳቸው ሙያሱ እየተብሎ የሚናገር የሚጨምሩ ነው። እንግዲህ እንድታወቀ በእውነቱ ከሆነ ከዚህም የበለጠም ኮረፕሽኑ በጣም ሀይ ነው ኢትዮጵያ እንደሚሆነች። ስምንተኛ በኤች አይ ቪ ኤድስ ነው ትልቅ በሽታ የሚለው የተለከፉ ሰዎች ቁጥር 1.8 ሚሊዮን ነው። ምን በሽታ በሽታ 2003 በፈረንጅ አቆጣጠር ቁጥር ነው። ይህ ቁጥር አነሰም ይላል እና በየአመቱ በዚህ በሽታ የሚሞተው ብዛት ቢያንስ 120 ሺ ነው በአመት በዚህ ቦታ በዚህ በሽታ የሚሞተው ሰው ብዛት። የትምህርት ቁጥር ደግሞ እስከ 5 ሚሊዮን ደርሷል። እና በዚህ ለትምህርት ስለበዙ ፈረንጆች አሁን እንደ ኢትዮጵያ ያሉ ሀገሮችን የልጅ መልቀሚያ አርገውታል። እንደ አሜሪካ ዋና ሆኖ ሆነው የልጆች መልቀሚያ ትምህርት መልቀሚያ ሆኗል ኢትዮጵያ እንደምታውቁት። በዘጠነኛ ደግሞ አመታዊ የውጭ ንግድ ግብያ እዳ ማለት ነው በዛ በስድስት በ1996 አመተ ምህረት በ1998 ማለት ነው በኢትዮጵያ 3.4 ቢሊዮን ዶላር ኔጌቲቭ ማለት ነው እዳ ማለት ነው ለአንድ አመት ብቻ። እንግዲህ የተባለ የአንድ አመቱ ነው የተባበረውን እዳ አይደለም የምናገራቸው የአንድ አመቱ ግምት ማለት ነው። ኦኬ በእንግሊዝኛው ከረም አካውንት ባላንስ የሚባለው። በሌላ ደግሞ እዚህ ማሳያዎች መጋዘን አለ ፎሬን ፖሊሲ የሚባለው አዲስ የወጣ መጋዘን ነው። በሱ ላይ ኢትዮጵያ አንዷ የሰው ልጅ አንትን ማለት እድገቱ የተከለከለበት መብቱ የተነሳባት አገር ፎሬን ስቴት ማለት ነው። ፎሬን ስቴት ከምትባላት አንዷ ከላይ ከመጀመሪያዎቹ ከተንትን ካለቱ አገሮች አንዷ ነች። እና ይህንን ከፈለጋችሁ መጨረሻ ያሳያቸው ዝናላቸው ሰዎች በጣም ኢንቶለራንት ያልሆነ መንግስት እንደሆነ መንግስት ተገልጿል። የሚናገራቸው የሚናገራቸው ነገሮች ብዙዎቹ አብዛኞቹ የምታውቁት ቢሆንም በጽሁፍ የተደገፈ ፋክት ነው የምነግራቸው ማለት ነው። ከዚህ ላይ እንግዲህ የቀረቡት መረጃዎችን በሚያመለክቱ አንደኛ የኢትዮጵያ መናጢ ድሃ የሆነችና በዚህም ጎዳና እንደምትቀጥል በዚህም ላይ መሪ ነው የሚባሉ ሰዎች የምትሰደዱበት ድሃ የተባለች የምትሰደዱበት አገኛ። ሁለተኛ የኢትዮጵያ ኢኮኖሚ የተፈጥሮና የውጭ እርዳታ ተጠቂ ቪክቲም ኦፍ ኔቸር ኤንድ ፎሬን ኤድ በውጭ እርዳታና የተፈጥሮ ተጠቂ ነው ሁናለች። ታዲያ ጓዶች፣ ታዲያ ወንድሞቼ፣ ልጆችም እህቶቼ፣ ይቺ ህዝባችን የተወለድንባት ሀገር በዚህ ሁኔታ ትቀጥል ማን ይላል? ታዲያ ወንድሞቼ፣ እህቶቼ፣ ይህንን ያልታደለ የተበደለ ህዝባችን ለመርዳት መጣር መተባበር አይገባንም ወይ? ታዲያ ወንድሞች፣ ጓዶች፣ እህቶች፣ አገርና ህዝብን ያቀፉ የነበሩ አሁንም ፍቅር ያላቸው ልምድ ያላቸው ሊተባበሩ አይችሉም ወይ? እስከ መቼ ነው የምንጠብቀው ብዬ ጠይቃለሁ። ሁለተኛ በሁለተኛ ደረጃ የማቀርበው አብዛኛዎቹ የምታውቁት የፖለቲካውን ጉዳይ በሚመለከት ባጭሩ ነው። አንደኛ ይህ 82.5 ሚሊዮን የሚሆነው ህዝብ በመንግስትና መንግስት ነኝ በሚሉ ሽብርተኞች የሚታመስ ከመቼውም የበለጠ ነጻነቱን የተገፈፈበት በተለይ ከግንቦቱ 97 ዓመተ ምህረት ምርጫ በኋላ፣ ሁለተኛ ሰዎች ደብዛቸው የሚጠፋበት በእስር ቤቶች እንደበግ የሚለቀቁበት ወህኒ ቤቶች በፖለቲካ እስረኞች የሚጨናነቁበት ሰዎች ሳይከሰሱ ታስረው ፍርድ ቤት ሳይቀርቡ ብዙ አመታት በእስር ቤት የሚማቀቁበት በመንገድ ላይ የሚገደሉበት ከወራሪው የጣሊያን ፋሺስት በማይተናነስ በጋዚ የጦር ህዝባችን የሚታሽበት በምርጫ ያሸነፉት መሪዎቿ ወሮቻችን በእስር ቤት የታገሩበት ባልፈጸሙት ወንጀል ወንጀላችሁን እመኑ እየተባሉ እንዲፈሩ የሚደገሩበት ተታለውም ይሆን ተገደው በራሳቸው ላይ እንዲመሰክሩ የሚደረጉበት በጣም ዘግናኝ መሆነ መንገድ በነገ ዛሬ ፍርድ ቤት ቀጥሮ እየተመላለሱ እድሜያቸውን እንዲጨርሱ የሚደረጉበት ለሌሎችም መቀጣጫ እንዲሆኑና እንዲዋረኑ የሚደረጉበት እንደነ ዶክተር አስራዬ አስራስ ወንደኞች እንዲሆኑ ማለት ነው። አራተኛ ደግሞ ህዝቡ በብሔር ብሔረተሰብ ተካፍሎ እንዲጋጭ የተደረገበት አሁንም በዘር ተካፋፍሎ ሊተራረም የቀረበበት በእኔ አመለካከት በዛ ኢትዮጵያዊ ባየሩት አስከፊ ሁኔታ ላይ ይገኛል። በዘር አልከፋፈልም ብሎ አልተራረምም ብሎ እንዲህ ሲል ደግሞ በሃይማኖት እንዲጋጭ እየተቆሰቆሰ ባለበት በኢትዮጵያ ታሪክ ውስጥ ያልነበረና ያልተከሰቱ በጣም አስከፊ ውጤቶችን የሚያስከትሉ ሁኔታዎች በመንግስት ላይ የሚገፉበት ሁኔታ ነው። የሚገርማችሁ በስሜ እስላም ግማሹ አንድ ሶስተኛው ዘመዴ ክርስቲያን፣ ይሄ ልዩነት አልነበረም ኢትዮጵያ ውስጥ። አሁን ይሄ ነገሮች በሃይማኖት የተነሳ ግዳጭ እየተቆለቆለ እየተገፋፋ ነው ያለው። ተግባለ ኢትዮጵያ ያልነበር አታሪክ ያልነበር ሁኔታዎች እየተፈጠሩ ያሉበት ሁኔታ ነው። ታዲያ ወንድሞች፣ ወገኖች፣ እህቶች፣ ልጆች እስከ መቼ ነው ይህ ሁሉ እስኪሆን የምንጠብቀው? ህዝባችን ከተራረመ በኋላ ነው? ታዲያ አገር ወዳድና ኃይሎች እነዚህን አስከፊ ሁኔታዎች በጋራ መቋቋም ለመለስም ሲችሉ ለምን ለከንፈር ይቆያል? በኋላ ለከንፈር መምጠም እኮ ዋጋ የለው። ታዲያ ህዝባችን በጣም ብሎ ሲናገርና ለሰላማዊ ሰልፍ ሲወጣ የስራ አጦችና የበዘኖች ረብሻ ነው፣ የድሃዎች ረብሻ ነው እየተባለ እየተሰደበና እየተዋረደ በጥይት ሲቆላ ምን ነው አገር ወዳድ ኃይሎች ግለሰቦች መተባበር አቃታቸው? ምን ነው ታዲያ ህዝቦቼ፣ ወንድሞቼ፣ እህቶቼ፣ ህዝቡ በሰላም መንግስቱን ለመለወጥ ሌሎችም ሲመርጥ የኦራንጅ ሪቮሉሽን አንፈቅድም። እንደ ዩክሬን ያለው የኦራንጅ ሪቮሉሽን አይፈቀድም። አናስገባም እያለ ወይም ደግሞ ሰላሙን መከላከል አንፈልግም ተብሎ መንገዱ ሲዘጋበት አገር ወዳድ ሰዎችና ኃይሎች ምን ነካቸው? ታዲያ አንዳንድ ኃይሎች የኢትዮጵያ ህዝብ እንዴት አገር እንደ አንዲት ሀገር እንደ ህዝብ እንደ አንድ ህዝብ እንዳይኖር ካለበት ቀውጢ ሁኔታ ወደ ኋላ እንደገና አዲስ ሁኔታ እንዳይሸናገር ሸር በተሞላበት ሁኔታ ሲመከርበት በተለይ አሊያንስ ፎር ፍሪደም ዲሞክራሲ ኤፍ በሚባሉ አካሄዶች የኢትዮጵያ ህዝብ ደህንነትና አንድነት በሚጻረሩ በመሻቢያ ሲመከርበት አገር ወዳዶች ምን ነካቸው? በውጭ ውስጥ በሌላ ሀገር በስድስተኛ ደግሞ የውጭ ጉዳዩን በሚመለከት መንግስት ነኝ ባዩ አሸባሪ የውጭ ኃይልን ትእዛዝ ለመፈጸም ከጎረቤት አገሮች ጋር ግጭት የፈጠረበት ሌሎችን ጎረቤቶችን የወረረበት ኢትዮጵያን ከጎረቤቶቿ ጋር ለዘላለም ተጣልታ እንድትቀር የሆነበት የውጭ ኃይሎችን በተለይ አሜሪካን ለማስደሰት በዓለም የተከለከለው የምስጢር እስር ቤት የከፈተበት አገሪቱ ያጠፋል ያያረምን ከስላሙ የዓለም ሁሉ በኢትዮጵያ ላይ ጥላቻ እንዲመስልባት ያደረገበት ያደረገበት ሁኔታ ነው። ለዘላለም ታዲያ ወንድሞቼ ወንድሞቼ እህቶቼ ያቺ የጀግኖች ሀገር እንደዚህ መሳቂያና መሳለቂያ ስትሆን የጎረቤት ጠላቶቿ ሲበዙ ምን ነው አገር እንዳል ሀይሎችና ግለሰቦች ይህንን ሁኔታ እያወቁ መተባበር አቃታቸው? ምን በሶስተኛ ማቀርብላችሁ የኢኮኖሚ ጉዳይ የሚመለከት ነው። እንደሰማችሁት እንዳለበባችሁት ምናልባት ከሆነ የኢትዮጵያ ኢኮኖሚ ከአምስት በመቶ ሰባት በመቶ ስድስት በመቶ ጨመረ። በ1903 ደግሞ እንዲሁም አምስት በመቶ ቀነሰ የሚል ሰምታችኋል፣ አንብባችኋል ምናልባትም እኔም አንብቤያለሁ። ይህን በሚመለከት ጉዳይ ሁለት ነገሮችን ላስታውሳችሁ እፈልጋለሁ። እውነታዎች ናቸው። አንደኛው እነዚህ የሚሰጡት ቁጥሮች አስተማማኝነት የሌላቸው ከመንግስት የሚተላለፉ ናቸው። አንዳንዶቹም ቅጥፈት የተጨመረባቸው ሊሆኑ ይችላሉ። እኔ አውቃለሁ ሰዎች ይህንን ቆሉ ነገሮች የሚሰባስቡት ለአዲስ አበባ ኢንፍሌሽን እንዴት ነው ምናምን ብለው አንዳንዶቹ የእኔ ተማሪዎች ነበሩ። ቁጥሩ ተቀጥፎም የሚቀርብ ሆኖ እና ወርልድ ባንክ እና የዓለም አቀፍ የገንዘብ ድርጅት እና IMF የሚባሉ ሰው አገሮች መንግስቶች ድርጅቶች ከመንግስቶቹ ነው ቁጥሮች የሚወስዱት። እንዳለው አቆጣጠር ትንሽ ጨማመር አድርገን የሚያቀርቡት በሁሉም ሀገር ማለት ነው። ስለዚህ የፈገር ተሰጣቸው ይህ ደግሞ ያውቁት የታወቀ ነው። በጽሁፎች ሁሉ ያለ ነገር እና ቁጥሩም እውነተኛማ ላይሆን ይችላል። በሁለተኛና በተለይ በዋነኛነት የማቀርብላችሁ ምንድን ነው ሁለተኛው ዋንኛው በኢኮኖሚ በአመት አመት መጨመር ጂዲፒ ግሮዝ ሬት የሚባለው ነው በእንግሊዝኛ። እና የኢኮኖሚ እድገት ኢኮኖሚክ ዲቨሎፕመንት የሚባሉት ኮንሰፕቶች አስተሳሰቦች ሁኔታዎች የተለዩ ናቸው። የመጀመሪያው የኢኮኖሚ ማደግ መጨመር ማለት ነው። መጨመር የሚባለው ኢኮኖሚ ግሮዝ የሚባለው ዝም ብሎ መሀዝ በቁጥር የተመረኮዘ ምን እንደተመረተ የተመረተው ለማን እንደደረሰ የተመረተው ጣም ሆነ ግልጋይ ጉድስን ሰርቪስስ ማለት ነው። በተወሰኑ ግለሰቦች ቢገባም ድሃም በዛም የማይመለከት አቆጣጠር ነው። ገባችኋል? ቁጥሩን ብቻ ነው የሚጨምረው ማለት ነው። እውነትም ትሆነ የሆነ ግን ቁጥሩ ሁለተኛው ደግሞ ወይም ኢኮኖሚ ዲቨሎፕመንት የሚባለው ሁሉን ያጠቃለለ በእንግሊዝኛ ሂውመን ዲቨሎፕመንት ኢንዴክስ በምን የሚጠቃለለው የሚጠራው ሲሆን ይህ አቆጣጠር ለምሳሌ አንደኛ በአገሪቷ የሚኖረው ሁሉም ሕዝብ ትምህርት እንዲቀስም ለሁሉም እድል ተከፍቷል ብለን ይጠይቃል። ሁለተኛ በገጠሩና በከተማው ያለው ልዩነት እንዲጠብ ይደረጋል ወይ ተደርጓል ወይ? ሴቶች እንደ ወንዶች ለትምህርትም ሆነ ለሌሎች ጥቅሞች በእኩል ተካፋይ ናቸው ወይ? በአገሪቱ የሚገኘውና የሚመረተው ከውጭም የሚገባው እቃ ወይም ግልግል ጉድስ ሰርቪስስ ለእያንዳንዱ ሰው ከሞላ ጎደል ፍላጎቱን ያረካለታል ወይ? በተለይ እንደ መጠለያ፣ እንደ ምግብ፣ የጤና ጥበቃ የመሳሰሉትን ያሟላለታል ወይ? በሌላ በኩል ደግሞ የእያንዳንዱ ህዝብ የስነ ልቦና ሰልፍ ስቲም የሚባለው በእንግሊዝኛ ነጻነት ይጠበቃሉ ወይ? በቀጥታም ሆነ በተዘዋዋሪ የሚንጸባረቁ የባርነት ባርነቶች ጠፍተዋል ወይ? እያንዳንዱ ሰው በፖለቲካና በማህበራዊ ጉዳዮች ላይ ለመምረጥም ሆነ ለመመረጥ ያለ ምንም ይሳተፋል ወይ? በአጠቃላይም የአገሪቱ ህዝብ አማካይና እድሜው ላይፍ ኤክስፔክታንሲ አት በርዝ የሚባለው ነው አድጓል ወይ? እንግዲህ እንደምታውቁት የኢትዮጵያ ደረጃ እነዚህ ነገሮች ስላላሉ በኢትዮጵያ ደረጃ ከላይ እንደጠቀስኩት እነዚህ ነገሮች ሲጨመሩ ለመሆኑ በሆነ ይሄ ስለሆነ ነው ኢትዮጵያ 170ኛ ከ177 ሀገሮች ላይ የሆነች እነዚህ ነገሮች ስለሆነሉ ነው። እና ሁኔታዎቹ ደግሞ ከ1997 ምርጫ በኋላ እንደውም ተባብሰዋል። እነዚህ ቁጥሮች እንደውም ተባብሰዋል። በተለይ ነጻነት የማጣት በመጨቆን እስር ቤት ለመክተል ያሉት ጉዳዮች ጨምረዋል። ሁለተኛ ደግሞ ኢኮኖሚ በሚመለከት አንዳንድ ሰዎች የአንዲት ሀገር መናገደል በንግድ ላይ መሳተፍና በግሎባላይዜሽን መሳተፍ ከዓለም ባንክና ወርልድ ባንክ ማለት ነው የዓለም የገንዘብ ድርጅት ኢንተርናሽናል ሞኔታሪ ፈንድ IMF እንዴ ከመሳሰሉ ጋር መተማመን እድገትን ያመጣልና የሚያመጣ ይመስላችኋል? ነገር ግን ይህ አመለካከት ትክክል ያልሆነ በተግባር ያልተደገፈ እንዲያውም ይህን ሀሳብ ይገዙ የነበሩ የዓለም አቀፍ ድርጅቶች ወርልድ ባንክ ማለት ነው IMF ማለት ነው በተለይ ወርልድ ባንክ ተሳስተው እንደነበረ የተናገሩበት በጽሁፍ ያሳረፉበት መጽሐፍ የጻፉበት ነው። ወርልድ ባንክ በሽዘ ይነቱ ነው 2500 መጽሐፍ ጽፏል። ይህንን ትክክል እንዳልሆነ መረጃ አለኝ እዚህ አጠገቤ ከፈለጋችሁ ኮፒ ሰጣችኋለሁ። በሌላ በተለይ በቅርቡ የወጡ ጥናታዊ ጽሁፎች እንደሚያመለክቱት ማለት ነው አንዳንድ ሰዎች ደግሞ እንደዚያ ታዋቂ ሰዎች እንደገለጹት ሁለተኛ በንግድና በግሎባላይዜሽን ወይም የተጠቀሙት ሀገሮች በጣም ጥቂት እንደሆኑ ወደፊትም ድሀ ሀገሮች ሊጠቀሙ እንደማይችሉ አሳይተዋል። የተጠቀሙ ሀገሮች አሉ እንደ ሳውዝ ኮሪያ፣ እንደ ሆንግ ኮንግ፣ እንደ ታይዋን ህንድም ይባላል አጠራጣሪ ነው። እነሱ የተለየ ሀገሮች ብዙ ነገር እንዲያደርጉ እንደፈለጉት እንዲያደርጉ ስለተፈቀደላቸው በኮሚኒዝም የተከበቡ ሀገሮች ስለሆነ አሜሪካና ዌስተርን ወርልድ ፈቅዶላቸው ለዚህ ነው እዚያ ያደረሱት። ይህ በጽሁፍ የቀረበ ነው በጥናት። ሁለተኛው ደግሞ እንደ ቻይና ያሉት አገሮች ጫና መቻል ይችላሉ። የሚፈልጉን ለማድረግ ጫና ማድረግ ስለሚችሉ እነሱ ብቻ ነው ተጠቃሚ ሆኑ ይባላል። እና ይህንን ደግሞ ከፈለጋችሁ ባለፈው ዓመት መጨረሻ ላይ ጆርናል ኦፍ ኢኮኖሚክ ሊትሬቸር የሚባለው አሁን በዚህ ዓመት ደግሞ ፎሬን አፌርስ የሚባለው መጋዚን እንደዚህም ደግሞ ቢቢሲ ወርልድ ቢዝነስ ሪቪው የሚባል ማታ ማታ እንቅልፍ ሳጣ የማዳመጠው የሚነገሩ ናቸው። ከፈለጋችሁ ስም ይሰጣቸዋል መጨረሻ ላይ ኬኔት ሮበርት የሚባሉት የሃርቫርድ ምሁር ሁሉም የወርልድ ባንክ ያገለግሉ የነበረ ተናገሩት ነው። እና እሱም ቢቢሲ ወርልድ ሰርቪስ ሪከርድ ስለሆነ እዛ ማዳመጥ ትችላላችሁ ከፈለጋችሁ ማለት ነው። ሁለተኛ በውጭ እርዳታ ኢኮኖሚክ ኤይድ ተጠቅመው ያደጉ አገሮች ቁጥር በጣም ያነሰ ነው። እንዲያውም የለምን ባል ነው አሁን በኔ ዲስፕሊን በትምህርት ደረጃ ምንም እንዲያውም ኢኮኖሚክ ኤይድ ነው ድጋፍ አግኝተው ተረድተው ያደጉ አገሮች ላይኖሩ ይችላሉ። ካሉም ትንሽ ናቸው። ኤቪደንስ ስቲል ነው የሚያሉት ዶክተር ሮበርት የሚያሉትም በቢቢሲ ላይ። ሶስተኛ ግሎባላይዜሽንና በድሃውና በሀብታሙ በእያንዳንዱ ሀገር ያለውን ልዩነት በጣም አባብሶት በህዝቡ መካከል ቅራኔና ሽኩቻ ነው አሳድጋለሁ። በአሜሪካም ሳይቀር በደሃውና በሀብታሙ በኩል ያለው ልዩነት ስላራቀው ጥራን ይፈጥራል በህዝብ መካከል። በሌላው ደግሞ በሀብታምና በደሃ ሀገሮች መካከል ያለው ልዩነት እያባባሰ ይህም መፈራረቅና መጋጨትን ኮንፍሊክት እያስከተለ ከአንዱ ሀገር ወደ ሌላው ሀገር ደግሞ ስደተኞችን ያበዛ በተለይ የተማሩ ሰዎችን ከደሃዎች ሀገር ወስዶ አእምሯቸው ብሉድ ኮንቲኒስ ብሉድ እያደረጉ ነው ሀገሮች የተማሩ ሰዎችን ወደ ሀብታሞች ሀገር እያሸሸ ያለ ነው ግሎባላይዜሽን። በነገራችን ላይ ነገራችሁ እና ትንሽ ጊዜ ካልፈጅባችሁ ሁለተኛ ጊዜ ወደ ኢትዮጵያ ዘሆን አዲስ አበባ ዩኒቨርሲቲ ህጄ አንድ አመት ሰባት ከሎስ ህጄ ግማሽ ላይ እናንተ መጽሐፌን መጓጓዣ ላኩ ወይ ጨምሩልኝ ክፈልኝ እኔ ምን ትምህርት ቤት ከፍለኛል እና ላመግላችሁ አልኩ። እኔ በመካከል ያለ ልጅንማ ህጄ አማርኛ ምትማር ሌሎችም ነው ከባህሉ ሀገር ምትገናኝ ለማድረግ ነው ያለው በዚህ ባጥቻ ነው በዚህ ብዙ አሰራለሁ እዚህ እሺ አለ እና ብዙዎቹ ነው እንዳማ አሜሪካ ዩኒቨርሲቲ ካሬ ነበር ያገኘ አንድኛው ነው የክላስሜት ፌደራል ልጅ ነው ስሙን አልጠቅስላችሁም እዛ ያስተምር ነበር እና ይሄ 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 ተብሎማ አንተ ሲል ይኸው እጥረት አለበት በሰሩም ደግሞ ስለተማረረ ተወዳዋቂ ደግሞ ኢኮኖሚስቶችን ስለተማረረ አንዳንዶች እዛ ሆነው ለዓለም ባንክና ለዓለም ህዝብ ድርጅት ለአመት ስለሚሰሩ ሰው እጥረትም አላቸው ይፈልጋለን አሉ። እሺ አለ ከሁለተኛ ቀን ሲሆን ሁለተኛ ቀን ሲሆን ከወንድሞ እንዳይሰሆን እንደዚህ ሄልቀጥዮ ነው ሁለተኛ ለም እንዳሁም አልኳቸው መጽሐፍ አለ 300 መጽሐፎች አሉ ቢያንስ 300 መጽሐፎች ወደ 4500 ዶላር ያወጣል እና እነሱን አጥቼ አራምፈላቸው ወደ አለ አልኳቸው። የመጽሐፍ ጥረት አለባቸው ወንድሞ እዛ ሲማር አንድ ምክንያት ለማየት በተራመል መኖራል መቀም ነበርበት ጥየላችሁ መጣ ነው አልኩኝ። እሺ ካሉ መሃል ሁለተኛ ቀን ሲሆን ዲፓርትመንት ቸር አምደሞ እንዳይም ጓደኛ ነበረኝ ጓደኛ አብረን የተማመ ሰው እዛ ሻይ ቤት እያሉ እሻ ቤት ቁጭ ብሎ ልዙ ሰላም ናቸው ሲሉ ዘጉ። አንዳንዶቹ ደግሞ ስለምራቸው አንተ ያርግዜ ደግሞ ጥርናቤ ስለመልካል ትግራዊ ስለሆን በነሱ በተለይ ትነሱ ሰላም እንትን ያለ እውነት ይሁን እውነት ይሁን አለ ገረመኝ። ሌሎችም ሰዎች አሉ ኢትዮጵያኖች እና ይህንም አገራቸውን ሄደው እገሌም ያሉ ሌሎችም አገራቸው ሄደው ሁኔታቸው ተመቻቸላቸው የሚያገለሙ ሰዎች አሉ ሁኔታ ሊፈጥሩላቸው ማለት ነው። ብሬን ብሬን በተለይ የተማሩ ሰዎችን ማጣት ትልቁ ትልቁ ችግር ነው በኢትዮጵያ ሳይሆን በሌሎችም። በነገራችን ላይ የትምህርት ቤት ጓደኛ ከሁለት አመት በኋላ አንድ አመት ተኩል ከሆነ በኋላ እሱም ሰለቸውና ካናዳዊ ካናዳ ከቶር ከንደማ ግሩፕ አልነበረው ጥሎ ሲወጣ እንደውም ስራ ፈልግልኛለኝ ብሎ ኢሜል አደረገ። እና ተመለሰ ካናዳ እና በዛም ደግሞ ኢትዮጵያ ሳይሆን አንዳንድ ነገሮች ጽፏል። ኢትዮጵያ በአማርኛ የኢትዮጵያ ኢኮኖሚ ዋጋ አንደለለም ኢትዮጵያ እድገት የሚባለው ሁሉ የሚባለው ደግሞ ውሸት እንደሆነ ጽፏል ጽፎ ወጣ በነገራችን ላይ ማለት ነው። እና ይሄ በተለይ በድሃ ሀገሮች ለተማሩ ዜጎቻቸውን ሀገራቸውን ለቀው እንዲሸሹ የሚደረገው ሁኔታ በጣም አስቸጋሪ የሆነ ሁኔታ ተፈጥሯል። እና ይሄም የሆነው ምንድነው ገንዘብ ፍለጋ ሳይሆን ገንዘብ ምቾት ፍለጋ ሳይሆን ነፃነቱን ህዝብ ስላጣ ነው። የተማረ ደግሞ ይናገራል ተማሩ አንድ ነገር ይላል አይሆንም ይላል አንድ ሳይሆንለት ያመልጠዋል ሲያመልጠው መቸው ጥንጥላቸው ስለሚመጣ ይወጣል። አቁጠሩት እንደዚህ አንድ በአንድ ሁለት ሶስት እያላቸው ቁጠሩት እና እዛ ይደረሰ እና አገሪቱ እየደማ በተለይ እንደ ኢትዮጵያ አላት እነዚህ መሆኑ ሲታወቅ በፊትም እየታወቀ እያለ የኢትዮጵያ ህዝብ የሚገለው የኢትዮጵያን ህዝብ የሚገዛው ህዝብ የሚገዛው መንግስት አንደኛ በዓለም ባንክና ከዓለም የገንዘብ ድርጅት ጋር ምይቱ ትብብር በመፍጠር እንደዚሁም እነዚህ ድርጅቶች ማለት እንደ ወርልድ ባንክ አና IMF ሌሎችም አንዳንድ ጊዜ ምናልባችም ወይም ፕሮግኖዚስ የሚባሉት ናቸው። በየለቱ የሚያወጡትን በተለይ አይኤምኤፍ እና ወይም ባንክ አይኤምኤፍ የሚያወጣውን የሚያወጡትን በየጊዜ የሚወጡትን የሚለዋወጡ አንዳንድ ጊዜ ደግሞ ስማቸው የሚያደናግር መመሪያዎችን ለኢትዮጵያ መሞከሪያ ትላለች። አይኤምኤፍ በየጊዜው አንድ ነገር ሳይሰራ ሌላ ስም ያወጣል። ሌሎች ትልቅ ምሁሮች የሚባሉ ሰዎች ይሄ አይኤምኤፍ ተሳስቶ ሲባሉ ቅንጦ ይቶ ስም ቀይል እንደዚህ እናደርጋለን። ለኢትዮጵያ እንደ ኢትዮጵያ በተለይ ኢትዮጵያ መሞከሪያ ትላለች ለነዚህ የኢኮኖሚ መመሪያዎች መመሪያ እና ለማኝ መሳቂያ አንዳንዶቹ ለኢትዮጵያ እያሉ መሳቂያ ታወቁ ሰዎች ዳህልም ተራውም ሰው መሳቂያ አርገዋታል። ሌላው ደግሞ አሁንና ደግሞ ያለንበት የነበርንበት ስንመለከት በእኩልነት የተደገፈ የግልጽ ንግድ የለም። ግልጽ የሆነ ሁሉም የሚደግፍ ሁሉም ሀገር የሚጠቀምበት ንግድ የለም። እንደ ብትሉኝ አንደኛ በአንድ በኩል ምዕራቡ ዓለምና ጃፓን ገበሬዎቻቸውን በጣም ይደግፋሉ። ለምሳሌ ስዊዘርላንድ አንድ ችቦ ሌተስ ምንድን ነው ቅጠላቅጠል የሚመላል አንድ ግብሳ የሚሆን ለሁለት ሰው የሚሆነው 750% ይደገፋል ከዋጋው በላይ ሰብሲዲ ማለት ነው። ሰብሲዲ የሚባለው ይሄ በወል ስትሪት ጆርናል የወጣ ነው በሚናገራቸው ከፈለጋቸው አለኝም መረጃው ቢሮ ነው እንጂ አሁን ጊዜ የለኝም። በሌላ በኩል ደግሞ የሚደገፉት ገበሬዎች ቁጥር በጣም ትንሽ ነው። በዛ በኩል ደግሞ የሚደገፉት ገበሬዎች ቁጥር በሶስተኛው ዓለም አብዛኛው ብዙ ነው። በሜክሲኮ እና በአሜሪካ ብታዩ የአሜሪካን በግብርና ላይ የተሰለፈው ህዝብ ሰራተኛ ከ2% ያነሰ ነው። ሜክሲኮ 27.30% ነው። ከሚሊዮን በርሰስ 2 ሚሊዮን ወርለስ ልዩ ነው። ወይስ እና በሶስተኛ በኩል ደግሞ የሀብታሙ አገሮች ኪስ ያበጠ የሞላ ስለሆነ ትንሽ የሚወሰንበት ሀብታሙ አይሰማው። ገባችኋል? ከድሃው ግን ከፍ ስትወስድ ትንሽ ብትወስድበት በጣም ያለቅሳል። ምንም ልዩነቱን ለሳየችው ነው። በአራተኛ ደግሞ ሀብታም ሀገሮች በድሃ ሀገሮች ላይ ጫና ለመጣል ልምድም አላቸው፣ ትምህርትም አላቸው፣ ችሎታም አላቸው። ፍሪ ትሬድ አይሆንም ማለት ነው። በእውነቱም ለተንገራች ጫና ስላለ ልምድም አላቸው በእነሱ። በሌላ ደግሞ ሙስናም ያነሰው እነሱ ጋር፣ እኛ ጋር ሙስና አለ። ሙስና እስከበዛ ድረስ ተጠቃሚው አይታወቅም። የሚጠቀሙ ደግሞ ከላይ ያላቸው መገናኛ ያላቸው ኮኔክሽን ያላቸው ሰዎች ናቸው፣ ህዝቡ አይደለም። እንደነዚህ ባሉ ሁኔታዎች በእኩልነት የተደገፈ ለሁሉም ሊጠቅም የሚመጣ እውነተኛ ንግድ ሁኔታ የለም። ይህን አስተሳሰብ እንድናውቀው ያስፈልጋል። እና ኢትዮጵያ የምትባል ሀገር ፊውቸሯ ወደፊት ያላት እንትን ትልቅ ነው እየተባለ የሚነገረው ምንድን ነው? ኢትዮጵያ ለንግድ በመከፍቷል። ንግድ መክፈት ማለት ለንግድ መከፈት ማለት እንደታ አመጣም ለማላታቸው ለማለት ፈልጌ ነው። እንዘባርቅላችሁ እና በሶስተኛ በዓለም አቀፍ ድርጅቶች ሁልጊዜም ሀብታም ሀገሮችንና ግለሰቦችን ያለው የሀብታም ባንኮችን ጥቅም አስጠባቂዎች መሆናቸው እየታወቀ ከነሱ ጋር ትስስሩን ቀጥሎ ህዝባችንና ሀገራችን ስትጎዳ አገር እንዳድ ለምን ተባብረው ለሀገራቸውና ለህዝባችን ለህዝባቸው አይታገሉ? ምን ነው ምን ነካች? በመጨረሻ አንድ ሶስት ነገሮች ላቀርብላችሁ። ለምማችሁ ምታውቁት ይሆናል። አንደኛው ምናልባት ሰምታችሁ ነው፣ ጆሴፍ ስቲግሊዝ የሚባሉ የኢኮኖሚ ምሁር ያወጡት መጽሐፍ አለ globalization discontent ስለ እንደዚህ የሚባለው ጻፈና አጣው ጻፈው 1990s ይሄውም ደግሞ የኢትዮጵያ አየር መንገድ በሚመለከት ነው። የኢትዮጵያ አየር መንገድ ሁለት አውሮፕላኖችን ይገዛል ከቦይን አሜሪካ ኩባንያ እና ሲሄድ ሲገዙ አሁን የነው እንደምታውቁት አውሮፕላን ገዛ ሲገዛ ጊዜ ተወስዶ ነው እንደርሳው አውሮፕላኖችን ይደርሱት እና ኢትዮጵያ ከፈለች የተወሰነ ለሁሉም እንደዚህ በመጀመሪያ ይከፍላል ትንሽ አንዳንድ ጊዜ ብዙ ይከፍላል እና ይሄንን አሁን ክፍያው አሁን ምንድን ክፍያ ተቀረው ለመበደር የተቀረው መበደር ስላለባል ለክሊንተን ፕሬዚደንት ክሊንተን ደጋፊዎች የነበሩ ሎቢ የሚባሉ ሰዎች እና ባንኮች ከኛ ኢትዮጵያ ከኛ መበደር አለባት አሉ። ባጭሩ ምን ማቀርምላችሁ ከኛ መበደር አለባት አሉ። ምክንያቱም እነሱ ምንድነው የሚያየነው ብድሩ ደግሞ አራቀው በጣም ከፍተኛ እንደም የኢትዮጵያን ያላስ ባንክረፕት እንዲያደርጉ እንዴት ስለዚህ አሁን እንደምን ከኛ መበደር አለባት አሉና ሲሉ ኢትዮጵያ መንግስትና አንድ በዚህ ላይ እንኳን መለዘናው ምን ይላል በዛ አንድ ነገር እንደሆነው እሱ በዚህ ላይ ምናልባት አንድ ነገር ያደርገው ማለት ምናልባት እሱም እና በተለይ ኢትዮጵያ ኤርላይንስ ባንክረፕት ስለሚሆን አይኛን ፈልግም ከሌሎች ባንኮች እንደበደራለን ሲሉ ተከለከሉ። ሌሎች ባንኮች ተከለከሉ። ስለዚህ የኢትዮጵያ መንግስት ከፈለ አሁን ሲከፍል ሰዎች ክሊንተን ደጋፊዎች አይ ይሄማ ኢትዮጵያ የኢንተርናሽናል ሞኔተሪ ፈንድ ያቀመባት ነው እንትም መረጃዎችን ወይ መመሪያዎችን ስላልተቀበለች ስላፈረሰች ብድ ከዓለም ባንክና ከአይኤምኤፍ የሚወሰደው ብድር ይታገድባል። ብድሯ እንዳይሰጣት ተባለ ታገድባል። አሁን በዚህ የተነሳ ያው ጆሴፍ ግሚሎስ ጠቅላይ ሚኒስትሩን ማናገረው እና ይሄ ሁሉ የሆነበት ለምን መሆነ ብትሉ ዓለም ባንኮችና አሜሪካኖች ለሀገሩ የማያስብ ሰው ያውቃሉ፣ ይወዳሉ። ለዚህም ኢትዮጵያን ያጠቁበት ዋናው ምክንያት ምንድን ነው? አይዚስ ጋይ እነ ምንድን ነው ለሀገሩ የሚያስባት ነው ለእኛ ነው መስ ብደለው ስልጣን እስከመጠኝ ድረስ እና እንወጥወጠው ነው ለኢትዮጵያ ህዝብ አስበው ለድሀ አስበው እንዳልሆነ ነው የምነግራቸው። ምክንያት ሲያሳዩ ነው እንደዚህ መጠቃት የሚመጣው ለማለት ፈልጌ ነው። ሌላው ደግሞ በዎል ስትሪት ጆርናል ሁለት አመት በፊት ገደማ ያወጣ ነው ቢሮ ያለ ማስተምርበት ልገው ስለ ቢሮ አለ በጋዜጣ ያወጣ ነው። እሱ ደግሞ እንደምታውቁት ሀገራችን በአካባቢው በተፈጠረው ሁኔታ የአየር ሁኔታ ሊሆን ይችላል በሀገራችን ላይ እንትን ድራውት ምንድን ነው ድርቅ ደርሳል። ድርቅ ስለሚደርስ በአንዳንድ ቦታዎች ለማኝ እንለምናለን ምግብ መንግስቱ ይለምናል። እና አሁን ልመና ስመጣ ሲሆን ልመና አሜሪካንም አስቸግራል። ሮበርት ዘሊክ የሚባሉት አሁን የዓለም ባንክ መሪ ሊሆኑ ነው ሰው የአሜሪካ የንግድ ኃላፊ ፕሬዚደንት ተወካይ ስለሆኑ ይሄ ይብቃ እንደውም ይሄውላችኋል እና ይህን ምግቡን የሚያዳርሷል ቤተክርስቲያን ሰዎች አለው ከዛ ሀገር ብዙ ድርጅቶች እና እንደውም አንደኛ አላቸው ሰውየው እና በኢኮኖሚስት ጭቅጭቅ ነው ይሄም የተነሳ አንደኛ የሆነ ምግብ ከዚህ ስንወስድ የማጓጓዣው የበለጠ ነው። ሁለተኛ ደግሞ እንደምታውቁት ምግቡ ኢትዮጵያ ውስጥ ድርቅ በረስባት ሁሉም አይደለም ቦታ ቦታዎች ናቸው የተወሰነ። ስለዚህ እዚህ ወስደን እህሉን ስናራግፈው በነፃ ገበሬው ሲያለኝ ሌላው ገበሬ ምን ይሽጥ እንዴት ይሽጠው? ስለዚህ የበለጠ ነገር ያባባሰው እንዴ ለሎቹ ገበሬዎች በሸት ስለሚያቀጡ ስለሚያጁ ለሚቀጥለው ምን መዛት አጣታቸው። ስለዚህ ማካቸው ይቅርና ለእናንተም ለገበሬዎችም የአሜሪካ መንግስት ገበሬዎች እስታቸው ለእናንተም እዛ ገንዘብ ሰጥተናችሁ ገንዘቡን ከኢትዮጵያ ገበሬዎች ደስታችሁ እዛው እናንተም ስማችሁን እንደምፈልጉ አድርጉ ሲሏቸው የቤተክርስቲያኑ ሲሉ እንዲህ ከገበሬ ከአሜሪካ ገበሬዎች ጋር ተለባብረው አይሻፈረኝ አሉ። ሰውየው በጣ ገረመው። ከእሱ ከአገርቦታ አስተዳደር ላይ ስለለማ ግጡማ ላይ ገርመው ይችላል። እንሰ ምን ነገራቸው ምንድን ነው የቤተክርስቲያን ሰዎች እንኳ የሰሙን ሳስበው ሳይሆን ለራሳቸው ጥቅም ብቻ ነው ለአሜሪካ ፋርመርስ ለአሜሪካ ገበሬዎች ጥቅም እንደሆነ ነው። እና ኢትዮጵያ ሆነም ሰዎች ያ ለላገር ህዝባችን ነው ብላ ካላገዝ ማን ነው የሚያግዝላቸው? የቤተ ክርስቲያን ሰዎች እንኳን ለዚህ ያደረጉ ለሀብታም ገበሬዎች አሜሪካ ገበሬ ሀብታም ነው ሀብታም ነው እያንዳንዱ በተለይ ከዛሬ ዓመት በኋላ ሀያ ዓመት በኋላ በሀብታም ሆኗል። ትንሽ ገበሬው ተውጦ በትልቁ ሀብታም ነው ለሀብታም ይሰጥ ብሎ እና ይሄ በሃይማኖት አስቦ ለህዝብ አስቦ አይደለም። እና እንደኛ ያለ ተረ ምን አስተኛው? እና ሌላ ደግሞ ማቀርብላችሁ ምንድን ነው በ2006 ዓመተ ምህረት 2006 ማለት ነው በኢኮኖሚስት እና በጋርዲያን በሁለቱም ሁሉ በቶስ በእንግሊዝ መጋዜኖች የወጣ ነው ማቀርባችሁ። እና አንደኛው እንግዲህ የግሎባላይዜሽን መመዘኛው የውጭ ሀብት ወደ ሀገር ውስጥ መግባት ነው። ገባችኋል? FDI የሚባለው ፎሬን ዳይሬክት ኢንቨስትመንት የሚባለው ነው መግባት ነው። አሁን ሲያመዛዝኑት እንግሊዝ ሰዎች ተመታዎቹ እንደ ኢትዮጵያ በተለይ ኢትዮጵያን ስም ተጠልሶ እንደ ኢትዮጵያ ካሉ ሀገሮች የውጭ ምንዛሬ ወደ እንግሊዝ ሀገር ባንኮች የሚገዛው በዛ ወደዛ ከሚሄደው ይልቅ ነገራቸዋል። ምንድን ለመሰለኝ በተለያ ነው ነገ እነ የሚያሸታት መንግስቱ ስለተፈራተሰ ከምርጫ በኋላ አንድ ሀብት ያላቸው ሰዎች ረላሽሽ ነው ያን ለመርታ መሆን እያሉ ነው። ለሀገር የሚያስቡ ሰዎች አይደሉም ነው ምላቸው። ነው ለሀብት ለራሳቸው ብቻ ነው ትግራዎችን እንድታወቁት ነው የምትፈልገ። የእነሱ ሀብታ መሆን የትግራ ሀብታ መሆን አይደለም እንድታወቁ እና እነዚህ እንግዲህ መጨረሻ ማድረግላቸው ምንድን ነው በኢትዮጵያ ውስጥ አሁን በተለይ በኢትዮጵያ ውስጥ ትልቅ የፖለቲካ ክፍተት አለ። መሪ አጥቷል ለኢትዮጵያ ውስጥ። እና ወንድሞቼ እህቶቼ ይህ የታወቀ እንደኔ ከሆነ የሀፓ የብዙ አመታት ልምድ ለመላ የኢትዮጵያ ህዝብ የሚያስብ የሚታገል ትግሉንም የሚያስከብር የሚፈራ የሚከበር ድርጅት ነው። ለሁሉም እውነተኛ ታጋይ በሩን ከፍቶ እየጠበቀ ያለ ድርጅት ነው። እና ይናገሱት በቃ እኔም ብሆን እንደራችሁ ከወደ ከንታክስ ሀበሻም ሳጣ እምንበላኛው አንዳንድ ጊዜ መንዷጮች አካባቢ ሩጫ ነው። አንድ ጊዜ ነው አንዳንድ ጊዜ ሰው በሽተኛም ነኝ በሽተኛው ሲያጠቃኝ በቃ በጣም መሞት የለው እያልኩኝ አንዳንድ ጊዜ ሳየው እንደዚህ ልንገራቸው ራሴን ክሪቲሳይዝ ሳደርግላቸው ቆዩ እየተንደበደብኩ ሽበትም ሲመጣብኝ በዚህ የተነሳ በተለይ ኢትዮጵያ በደረሰባት ሁኔታ እና ሳየው ደግሞ በቃ አንዳንድ ጊዜ ሳየው መሞት የለው የኢትዮጵያ እንደው አንድ ነገር የኢትዮጵያ ህዝብ አንድ ነገር ሳይሆንለት ሳላይ እንዴ ሳይው ደግሞ አንዳንድ ጊዜ መኪና መኪና ሲመጣ መኪና አላነጠፋት እንዴ እኔ መኪና ካነጠፋት እኔንም አነጠፈኝ ልሞት ነው እኮ መሞትን በዚህ ላይ አለ እኮ ባካች ምንድን ነው የምትጠብቁት? ሞት አለ እኮ የሰው ልጅ ሆኖ አንድ ነገር ሳይሰራ እዛ ላይ እኮ ሆቢ ሆቢ አለ ሆቢያችን ነው ከልማችን የተወለድንበት ነው አገራችን ምን ይሆናል ከዚህ የመለጠ ምን አለ? ትንሽ ጊዜ ነው ብናጠፋ ብንተባበሩ የሚገርመኝ በጣም የሚገርም ያቀረባችሁ ሰዎች በተለይ ከገዳም ለመጡ አንዳንዶች ሰዎች በሚታገሉ ድርጅቶች በኢትዮጵያ በሚታገሉ ድርጅቶች ለራሳቸው ጥቅም ሳይሆን ለህዝባቸው የሚያሰሙት ድርጅት ሰዎች ላይ የሚያደርጉት ነው የሚገርመኝ ይገርመኛል። ኧረ እባካቸው ለስ ካንተዋር ሴንስስ አመሰግናለሁ።
እንግዲህ እንዳዳመጣችሁት ዶክተር ሰይድ በጣም እጅግ በጣም የሚመሰገን ትልቅ ትምህርት የሚሰጥ ገለጻ አድርገውልናል። አንዳንድ የተናገሯቸውን በወሎ የቋንቋ ብለው ቀደም ያሏቸውን ያውንም ከዛው አካባቢ ስለመጣው አንዳንድ እየተከሱትም በፍቃደኝነት ቃላቶቹን አንዳንዶቹን ልተረጉምላችሁ ሞክራለሁ። ሂሳቡን በኋላ ከዶክተር ሰይድ ጋር ተያይቃለሁ። እና ከዚህ ቃላቶች አንዱ ሸር የሚለው ሸር ማለት ተንኮለኛ ብልጣብልጥ ማለት ነው። በወልደኛ ቋንቋ ሸረኛ ካለህ ብልጣብልጥ ነህ ማለት ነው፣ ተንኮለኛ ነህ ማለት ነው። ሌላው የቲም ነው። የቲም በእኛ ሀገር ቋንቋ ይሄ ማየትም አይደል አንተ ካለ ልጅናትና አባት የሌለው ቤተሰቦቹ የሞቱበት አሳዳጊ ያጣ ማለት ነው። ሌላው ጫና ነው። ጫና ረክብኝ ይሄን ነገር አንተ ምን ካለ ያ ማለት ግፊት አደረክብኝ አስገደድከኝ እንደዋ ከበደኝ ነገሩ እንደማለት ነው። ጭንቅላት ይፍለጠውና ካለህ አንተ ራስ ማለት ነው። እንግዲህ ራስህን ለዋለሁኝ እንደማለት ነው። ዳጉሳ ማለት ደግሞ ድጉማ እንደማለት ነው። እንደው ዳጉሳ ትንሽ ይሄል እንግዲህ ምን አይደለ እንዴ? አዎ እንደማለት ነው። ሙሰና ማለት ያው ጉበኛ ነው። ሙስና ጉበኛ ምን ጉበኛነት ነው። አራጣ ማለት ወለድ ነው። አራጣ በዳሪ አራጣ በላተኛ ካለ አንተ ወለድ ተቀባይ እንደማለት ነው። አንዳንድ ጊዜ እንደ ስድብ ይሆናል። በአገራችን ግን ስድብ አይደለም፣ ብልጥነት ነው። እሱም ሸረኝነት ነው። እና ይሄ ነው ይሄውን ነው። ሌላውን እንዲያደርግ እኔ ዶክተር ሰይድን አንተ ነው የምለው ወሌላ ቦታ አሁን እዚህ ሲቀርብ አንቱ እያልኩት ነው እንግዲህ መስታስቼ ይሄው ነው። በዚህ ከተረፈ እንግዲህ ትርጉሜው ከጨረስኩ ሌላው ጥያቄ ያላችሁ በዚህ በጣም እጅግ ጥሩ በሆነ ትምህርታዊ ገለጻ ላይ ጥያቄ ካለ የሚጨመር ካለ ሌሎችንም ነገሮችን ሀሳብም ካላችሁ ከአሁን በኋላ በሩ ለእናንተ ክፍት ነው።